የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ከረማችሁ ውድ አድማጮች? ሳምንት ስንለያይ ለዛሬ ቀጠሮ ይዘን ነበር። የቀጠሯችን ሳምንቱ ደርሶ ዛሬም ልክ እንደ ወትሯችን በሰዓታችን ተገኝተናል። የእሷ ድምፅ የሬዲዮ ፕሮግራም አሁን ጀምሯል። አብራችሁን እስከ ፍጻሜው እንድትቆዩ የአክብሮት ግብዣዬ ነው። ሳምንት ካሰማናችሁ በጥቂቱ ላስታውሳችሁ።
ከዛ በኋላ ዩኒቨርሲቲ ውስጥ ገባሁ። ተመራቂ ተማሪዎች ጋር ነው ዶርም የተሰጠኝ። የጥሩ አጋጣሚ አልነበረም።
በዚህ ሳምንትም ከየሷ ድምፅ ወደ እናንተ ከሚደርሱት መካከል
አንዳንድ ጊዜ ብታይ በቃ ማታ ላይ ማሰብ ራሱ አልችልም።
እስከ ፍጻሜው ጠብቁን። ሁሉም ተሰናድቶ የእናንተን ጆሮ እየጠበቀ ነው። ቤተሰብ የሁሉም ነገር መሰረት ነው። ሴቷ የሚገባትን ቦታ እንድታገኝና ያሰበችበት እንድትደርስ ቤተሰቧ የአንበሳውን ድርሻ ይዛል። ከቤተሰቧ ባሻገር ማህበረሰቡ ያለው አስተዋጽኦ ቀላል አይደለም። ሴት ልጅ በቤተሰቧ ታግዛ በማህበረሰቡ ተበረታታና ትኩረትን አግኝታ ያሰበችበት ስትደርስ ለራሷም ለቤቷም ለማህበረሰቡም የሚበቃ እምቅ ኃይል እንዳላት በተለያየ ጊዜና በተለያየ ሁኔታ ላይ ሆነው የህይወትን ወጣ ገባ ያሸነፉ ሴቶች ምስክሮቻችን ናቸው። ሴት ልጅ ለወግ ለማዕረግ በቅታ ትዳር ስትይዝና ቤተሰብ መምራት ስትጀምር ደግሞ ያላትን አቅም እምቅ ኃይልና ጥበብ እንዲሁም ጉልበት ይበልጥ መጠቀም የምትችለው በባሏ ድጋፍ ነውና ከትዳር አጋሯ ብዙ ይጠበቃል። ውድ አድማጮች፣ ዛሬ በየሷ ድምፅ የሬዲዮ ፕሮግራም በጥንዶች መካከል ያለ ግንኙነት ለሴቷ ስኬታማነት ያለውን አስተዋጽኦ እንመካከራለን። አብራችሁን እስከ ፍጻሜያችን እንድትቆዩ እየጋበዝኩኝ ለምግብ ያህል በሙዚቃ አረፍ ላርጋችሁ። ካንቺ ጋር ጨዋታ አይጥመኝ የምጥላለው ዝምታ በያናግሪኝ አንደበትሽ ይርምድ እንድንዋ የሬዲዮ ፕሮግራም ነው እየሰማችሁ ያላችሁት። ለዛሬ በዋናነት ለሴት ልጅ ስኬትና ጥንካሬ የባሏ ድርሻ ምን እንደሆነ እናያለን። ያላችሁን ሐሳብ አስተያየት በተንቀሳቃሽ ስልክ ቁጥራችን 0977001177 ላይ የደወላችሁ አሊያም አጭር የጽሑፍ መልእክትም እየላካችሁ አካፍሉን። ለእናንተ እንዲመጥን እንዲስማማ አድርገን መልሰን እናሰማችኋለን። በዛሬው ጉዳያችን ላይ ማለትም የሴቷን በተለያዩ ዘርፎች እንደ ፖለቲካ፣ ማህበራዊና ኢኮኖሚያዊ ጉዳዮች ያላትን ተሳትፎ ለማጠንከርም ሆነ የውሳኔ ሰጭነት አቅሟን ለማሳደግ የትዳር አጋሯ ድርሻ ምን እንደሆነ እናያለን። በቅድሚያ ባልደረባይ መስከረም ሙልጌታ የተለያዩ ሰዎችን በትዳር ህይወታቸው የውሳኔ ሰጭነቱን ድርሻ ማን ነው የሚወስደው? በተለያዩ ጉዳዮች ላይ ስትወያያላችሁ ብላ ጠይቃ ያገኘችውን አስተያየት አስደምጣን ነበር። እስቲ ለእናንተም ላካፍላችሁ።
በውሳኔ ሰጪነት ትልቁን ድርሻ የሚወስደው አባቴ ነው። ምክንያቱም እናቴ የቤት እመቤት ናት፣ አባቴ ደግሞ ውጭ ወጥቶ ስራ የሚሰራውና ገንዘብ የሚያመጣው እሱ ነው። ያው ገንዘብ የሚያመጣ ሰው ደግሞ ብዙ ጊዜ ያው እንደምናውቀው ወንዶች ስለሆኑ፣ ስለዚህ አባቴ ነው። የእሱን ሀሳብ ታከብራለች እናቴ ደግሞ ማለት ነው። ብዙ ጊዜ እናቴ ፓርቲስፔት የምታደርገው ያው በልጆቿ ጉዳይ ላይ ነው። ግን ኢቭን ቢሆንም እንኳን በዲሲሽን ሜኪንግ ግን ያው እንደምናውቀው ብዙ ጊዜ ወንዶች የቤት ራስ ነኝ እኛንን ሁሉንም ነገር የምናውቀው ብለው ስለሚያስቡ ትክክል ቢሆንም የእናቴ ብቻ የአባቴ ግን መጨረሻ ላይ የእሱ ነው። ግን መወያየታቸው አይቀርም፣ ይወያያሉ።
እኛ ቤት ተወያየትን የተሻለውን ሀሳብ አንድ ላይ ነው የምናጸድቀው። ያው በእያንዳንዱ ሁኔታ ላይ እንወያያለን። እያንዳንዱ ኢሹን እያነሳ እያወራን የተወያየን በዚህ መልክ እናድርገው፣ በዚህ መልክ እንትን እናንቀው፣ ይሄ እንደዚህ እናድርጋን፣ እንደዚህ እናድርግ እያልን እንወያያለን። ስለዚህ ስለ እያንዳንዱ ነገር ተወያይተን ነው የምናደርገው ማለት ነው።
በእርግጥ እንደየጉዳዩ ይለያያል። ሁለታችንም ውሳኔ የምንሰጥባቸው ቦታዎች ይኖራሉ። በደንብ እንወያያለን። ውሳኔ መሰጠት ያለበት ጉዳይ ካለ ጉዳዩን አንስተ ነው በጋራ ተወያይተን ተነጋግረን ትክክለኛ ነው ብለን የምናስበውን ነገር እንወስናለን። በንግግር ነው ማለት ነው።
ውሳኔ ለመስጠት በተለያዩ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ ውሳኔ ለመስጠት እንወያያለን። ምክንያቱም ያለ ውይይት የሚሆን ነገር ስለማይሆን እያንዳንዱን ነገሮች የተለያየ ኦፒኒየን ስለሚኖረን ሁለታችን ቤስት የሚሆነውን ከልጆቻችን አንጻር ለሁለታችንም ዌልቢንግ የሚጠቅመውን ቤተሰባዊ እንደ ግል ሳይሆን እንደ ቤተሰብ እንወስናለን፣ እንወያያለን።
70-80% ውሳኔዎችን እኔ ወስናለሁ። ያው ማህበራዊ ኑሮ ላይ እንግዲህ በልጅም አቅጣጫ በእንደዚህ አይነት በመጡት ኢሹዎች ላይ ተነጋግረን ተወያይተን ነው ብዙ ጊዜ ነገሮችን የምናደርገው።
የእሷ ድምፅ የሬዲዮ ፕሮግራምን ነው እያዳመጣችሁ የምትገኙት። የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3:10-3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን በተለያዩ ጉዳዮች በተለይም ውሳኔ በሚያስፈልጋቸው ጉዳዮች ትወያያላችሁ። ውሳኔውስ በማን ይሰጣል? በማን ሐሳብስ ይጸናል? በሚሉት ጉዳዮች የተለያዩ ሰዎችን አስተያየት አሰምተናችሁ ነበር። ሀገራችን ላይ የሴት ልጅ የውሳኔ ሰጭነትን አቅም የሚያቀጭጩና አግላይ የሆኑ ትውፊቶች እንዲሁም አባባሎችን ተከትሎ ብዙ ሴቶች ለዘመናት የሚገባቸውን ቦታ ሳያገኙ ቀርተዋል። ለምሳሌ ሴት ምን ብታውቅ በወንድ ያልቅ፣ ሴት ሲበዛ ጎመን ጠነዛ፣ ሴትና ምን አይደክመውም የመሳሰሉት ከብዙዎቹ በጣም በጥቂቶቹ ናቸው። እነዚህ አባባሎች ከአባባልነት አልፈው ድርጊትም ሆነው አቅም ያላቸውንና ጠንካራ ሴቶችን ወደኋላ ሲጎትቱ ኖረዋል። ማህበረሰቡም በቃል ደጋግሞ የሚሰማቸውን ወደ ተግባር እየቀየረ ሴቶች የሚገባቸውን ቦታ እንዳያገኙና እድል ሲነፈጋቸውም ኖሯል። እነዚህን አባባሎች በመልካም ለመለወጥ ደግሞ የወንዶች ኃላፊነትና ድርሻ ትልቅ ነው። ወንዶች፣ በተለይ ደግሞ አሁን በትዳር ላይ ያላችሁ ወንዶች፣ የትዳር አጋራችሁ በሰጠችው ውሳኔ ምን ያህል ትስማማላችሁ? በተለያዩ ጉዳዮችስ ሚስት የአንበሳውን ድርሻ እንድትጫወት ምን ያህል እድሉን ትሰጣታለ? በእሷስ የውሳኔ ሰጭነት አቅም ምን ያህል ትተማመናለህ? ይህንን ሀሳብ እንደ መወያያ ውሰዱትና ከፕሮግራማችን ፍጻሜ በኋላ ተወያዩበት። ለእኛም ሀሳብ አስተያየታችሁን እየደወላችሁ ትሰጡናላችሁ ብለን ተስፋ እናደርጋለን። አሁን ግን እንግዶች አሉን፣ የትዳርና የፍቅር ህይወታቸውን የሚያጫውቱን እንግዶች። እንግዶች ራሳቸውን አስተዋውቀው ወደ ውይይታችን እንሸጋገራለን።
ቤተልሔም አካልወርቅ እባላለሁ። የሁለት ልጆች እናት ነኝ።
ኪያስ መገስ እባላለሁ። እኔም የሁለት ልጆች አባት ነኝ።
እናትነት እንዴት ነው?
በጣም ቆንጆ፣ በጣም ሸላሚ ነው የሚባለው ግን በጣም ከባድና ፈታኝ የሆነ ኃላፊነት ያለበት ሮል ነውና ግን በጣም ወደዋለሁ።
እስቲ ወደ ልጅነትሽ ልመልስሽ።
አባቴ እግር ኳስ ተጫዋች ነበር፣ ከዛ ደግሞ እግር ኳስ አሰልጣኝ ነበር። ቅርብ ጊዜ ነው ጡረታ ያወጣው። እናቴ ደግሞ አንበሳ አውቶቡስ የመጀመሪያ ሴት ኤሌክትሪሻን እናቴ ነበረች። ሴት እኔ ብቻ ነኝ። ታላቅ ወንድምና ታናሽ ወንድም አለ። ደብረዘይት አዲስ አበባ ያልኩኝ ነው ያደኩት። እናቴ በቃ ኩሽና እንድገባ አትፈልግም እየደጋገመች እኔ ለኩሽና አይደለም የወለድኩሽ ትለይ ነበረ። እና ትዳር ከያዝኩ በኋላ ያው ባህሬን እንዳስቀጠልኩ ሲገባት እኔ ልጄን የበደልኳት ብላ ሚኪኑን ላይ ቅርታ ጠይቀዋለች። እናቴ አንዳንዴ ቤት ስትመጣ አሁን ቁርስ አልበላህም ሚኪዬ ትልና እኔን እኝ ያጠፋሁት ይቅር በለኝ ትላለች።
ሚኪስ
ከልጅነት ጀምሮ እኔ የቴሌቪዥን ማስታወቂያዎች፣ ፊልም፣ ድራማዎች እሰራ ነበር። ልጅነቴ ላይ ትንሽ ለየት ያለ ነገር የምለው ነገር እሱ ነው። ታዋቂነትን ምን እንደሆነ ሳልረዳ ታዋቂ መሆን ቀላል አልነበረም። ከቤት ወደ ትምህርት ቤት በቀላሉ አልሄድም ነበር። እኔ ሲያዩኝ ያውቁኛል። ስለዚህ ሰው እየመጣ ይስምሻል፣ ሴቶች ይመጡና እኔ ነው የምታገባው ስታድግ ይሉኛል። እኔ ገና የሰባት ዓመት ስምንት ዓመት ዘጠኝ ዓመት ምናምን የዛ እድሜ ላይ ነኝ እና የወንዶች መብት ይከበር ምለው በዚህ ምክንያት።
ቤቲ እንዴት ተዋወቃችሁ?
ባልና ሚስቶች አሉ ጓደኞቼ ማለት ነው። ደውለውልኝ ደብሮናል ነይ አብረን እንሂድ አሉኝ። እሺ ብዬ ሄድኩ። ዳርት የሚጫወቱ ግሩፖች ሳይ እኔ በቃ ዳርት እጫወታለሁ ብዬ ስሄድ ጋሼ እዛ ዳርት እየተጫወቱ አገኘዋቸው ማለት ነው። እዚህ ጋር ቁጭ በይ ምናምን ብሎ ለቀቀልኝና ሄዶ ዳርት ተጫወተ። እኔም የሆነ ወረወርኩ ምናምን። ከዛ መጣና የሆነ ፌቨር ልጠይቅሽ ነበር አለኝ። ከዛ ምንድን ነው እሱ ሾር ምናምን ስለው ኔክስት እሁድ ሰርጌ ነው አለኝ። ሲለኝ እኔ ደግሞ ኦ ማይ ጋድ ኮንግራቹሌሽንስ ስለው እሺ ቴንኪዩ ምናምን ብሎ ኮስተር። ይሄ ሰውዬ ተጠልፎ ነው እንደሚያገባው ለምን ደስተኛ አይደለም ብዬ ታዲያ ምንድን ነው ምን ሆንክ ምንድን ነው ፌቨር ማድረግልህ ስለው ሚስት የለኝም አላለኝም። ልንወጣ ስንል ከጓደኞቼ ጋር ቆይ አንዴ ብዬ ተመልሼ ሄጄ ቢዝነስ ካርዴን ሰጠሁት። ደወለ። ያው እንግዲህ ሁለት ልጆች አፈራል።
እስቲ ምን ይመስላል የትዳር ህይወት?
የትዳር ህይወት በጣም ነው የሚደብረው። የሰው ልጅ ተፈጥሮ በጣም ሰልፊሽ ነን። ቤተሰብ ውስጥ አብረሽ ስትኖሪ እንደ ልጅ ስትኖር ሁሉ ነገር ሰላም እንደሆነ እንዲያስብ ጥሩ ጭንቅላት ይዞ እንዲያድግ ነው የሚፈለገው ማንም ቤተሰብ ለልጁ። ስለዚህ ከዛ ህይወት ወጥተሽ ልክ ትዳር ላይ ስትመጪ ያ ነገር ይቆማል። እያመቻመች ነው የምትኖሪው ማለት ነው። እና ማን ማመቻመች ይፈልጋል? ከአንቺ የሆነ ነገር ትቀንሻለሽ የዛኛውም ኤግዚስታንስ እንዲረጋገጥ። ትዳርን ደግሞ ግን ምን ምቹ ያደርገዋል ወደሚለው ነገር ስንመጣ እስካሁን ደስ ብሎኝ የምኖርበት አንደኛው ምክንያት ከጓደኛዬ ጋር መሆን ይመቻሌ ነው። ከጓደኞቼ ጋር ብዬ ላደርግ የምፈልገውን ነገር ሁሉ በተሻለ እኔ ከእሷ ጋር መሆኑን እመርጣለሁ። ትዳር ውስጥ ሆነሽ ልጅ ስትወልጂ አብረሽ ስታድጊ የምታየው ነገር ያኔ ነው ትዳርን እያጣጣምሽ የምትሄጂ። ብዙ ነገር ከአንቺ ነው የሚጠብቀው ትዳር።
ቤቲ አንቺ ጋስ ትዳር እንዴት ነው?
በጣም አሰልቺ መንገድ ነው። በህይወትሽ ውስጥ እችላቸዋለሁኝ እታገሳቸዋለሁ ብለሽ የማታስቢያቸውን ነገሮች እንድትታገሽ እንድትች ያስገድድሻል፣ ያስተምርሻል፣ ይቀጣሻል። በትዳር መንገድ ውስጥ ራሱ እሺ ቢቀርብኝ የሚያስብሉ በጣም ብዙ ነገሮች አሉ። እዛ የሚደብር ጆርኒ ውስጥ የምታገኛቸው ጥቅሞች፣ የምታገኛቸው ሰላም ና የኔ የምትዩን ሰው ማግኘት ና ከዛ ሰው ጋር ይህን አሰልቺ መንገድ መግፋት ማለት ጥግ እስከ መጨረሻ መታወቅ መቻላችን፣ ኤኒቲንግ ላወራው እችላለሁ ብሎ ማሰብ፣ ተቀይመሽ ራሱ በውስጥ የሚቀር ነገር የለም። ና እስቲ ቁጭ በለ ምን ሆነ ነው እንደዚህ አረግ ና እስቲ ቁጭ በይ እንደዚህ መባባል ራሱ አይ ቲንክ ይሄንን ትዳር ቆንጆ ና አሪፍ አድርጎታል ብዬ አስባለሁ። ከዛ ውጪ ግን እሱ አባት ሆነ እኔ እናት እንኳንን ከዛ በኋላ ያለው እድገት ደግሞ ትዳሩን የበለጠ ቆንጆ እንዲሆን አደረገው። ለምን ውይ እኔ ከሌላ ወንዶ ልጄ ቢሆን የሚያስብል ባህሪ ነው ያለው። በጣም ለልጆቹ ያለው ዴዲኬሽን እና ኮሚትመንት ከአቅሜ በላይ ነው፣ መግለጽ አልችልም። የእርምጃ ሰው ነኝ። የሆነ ነገር ካልተስማማኝ በቃ ብዙም የምታገልለት ጉዳይ አይደለም።
ማህበረሰቡ ያስቀመጣቸው ይሄ የጾታን ሚና ብንመለከት ሴት ምግብ አዘጋጅታ ባሏን መጠበቅ አለባት፣ ልጆቿን መንከባከብ አለባት። ይሄ የሴት ልጅ ሚና ነው። ወንድ ገንዘብ ማምጣት አለበት፣ ሚስቱን ልጆቹ ማስተዳደር አለበት። ያ ስሜት አለ እናንተ ቤት?
እኔ አሁን ለምሳሌ አስተዳደጌ ልንገርሽ፣ ከትምህርት ቤት ስገባ እናቴ ርቦኛል ምግብ አለ እላታለሁ። አዎ አለ ትለኛለች። ምንድን ያለው ካልኳት እንዲህ የነበረችው እንዲህ ነው የምትለወጥብኝ። አለ ካለችኝ ሄጄ ራሴን ማስተናገድ ያለብኝ። የቤት ሰራተኛ እያለን ያደግ ነው በልጅነታችን። እዚህ ሂደት ውስጥ ራሴም እየተሳተፍኩኝ ነው እንዳድግ የተደረገው። ወንድ ልጅ ኪችን አይገባም ምናም የሚባል ነገር እኔ አይገባኝም። የራቦለት ማንንም የማይገባ የለም። ኪችን አልገባም ብሎ ሳሎን ሶፋ ላይ ቁጭ ብሎ የሚሞት ወንድ ካለ ጥሩልኝ ሸልማለሁ። ሚስትየው እስከምታቀርብለት የሚጠብቅ ወንድ ግን አይደለም ሆነም አልፈልግም። ከዛ ወጪ ግን ቤቲ ኪችን ማትገባ ማትሰራ ምናምን ምናምን ደሞ እናት ወይ ሚስት አይደለች። በጣም ልጆቿን የምትንከባከብ እኔንም የምትንከባከብ ኪችን እየገባች ቁርስ ምሳራት ምናምን እየተከታተለች ባትሰራ እኔ ግን የምበላው ነገር አጥቻ አላቅም ማለት። ከዛ ወጪ ግን እንደ ሚስት እንደ እናት 100% ነሽ ቤቲ። ምንም ያጎደለችው ነገር የለም።
ወንድ ልጅ ይሄን ነው የሚያደርገው፣ ሴት ልጅ ይሄን ነው የምታደርገው የሚሉት ነገሮች እኔ አይገቡኝም፣ አልቀበላቸውም። እንዳልኩሽኝ አሁን ለምሳሌ የሪሌሽንሺፓችን ስታርት ሲያደርግ ፋይናንሻሊ ሁለታችንንም ሰፖርት የማደርገው እኔ ነበርኩኝ። ለምሳሌ በምንገዛው ነገር ከፍላለው እንደዛ ነበርኩኝ። ወንድ ልጅ እንደዚህ መክፈል አለበት እንደዚህ ከሚሉት ጎራ አይደለሁም እኔ። አሁን ባለው ላይፍ ስታይላችን ደግሞ በስምምነት እኔ ቤት ተቀምጫለሁኝ። ሶ ምንም ከላይፍ ስታይላችን ላይ የሚጎል ነገር እንዲኖር አልፈልግም። ስለዚህ እሱን ማሟላት እንዳለበት ኤክስፔክት አደርገዋለሁ፣ በዛም ስር ደግሞ ጠይቀዋለሁ። ወንድ ልጅ ስለሆነ ግን ሳይሆን ሮላችንን ተከፋፍለናል። አሁን እኔ ቤት ውስጥ ሆኜ ልጆቼን ማሳደግ አለብኝ። ሚኪ በጣም አጣብቂኝ ውስጥ ምናምን በሚሆን ሰዓት ወይ በቃ እኔ ቤት ልቀመጥና አንቺ ወደ ስራ ተመለሽ የተባባልንበትን ጊዜያቶች አሉ። 10 ዓመታችን እንትን አላደረግሽም እንደ ይሄ በጾታሽ የሚመጣ ነገር አለ እንዴት? አንድም ቀን ብሎኝም አያውቅም።
በሴትና በወንድ መካከል በተፈጥሮ ያለ ልዩነት አለ። ከነዛ አይነት ነገሮች ውጪ ይሄ የኔ ስራ ይሄ የሷ ስራ የሚባለው ነገር ደረጃ የምናወጣበት ነገር ምንድን ነው መሰለሽ? ለምሳሌ አሁን ቤት ውስጥ እቃ ጠፍቶ ቢሆን እኔ እቃ ጠፍቶ መፈለግ አልችልበትም። እኔ ኦርጋናይዝ ያደረግኩትን ነገር ጨርሼ ቤቲ እንደገና ኦርጋናይዝ ታደርጋለች። መጣ ልክ አይደለም ብላ ልለብሳቸው የምፈልጋቸውን ነገሮች ይሄ 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 ብዬ ሰጣታለሁ እንጂ ፓክ አላረግም። ከእኔ 100 እጥፍ የተሻለ ፓክ ታደርጋለች። በዚህ የተነሳ አንቺ ይሄን ብታደረግ ይሻላል፣ እኔ ይሄን ባረግ ይሻላል።
ብዙ ነገሮች በንግግር ነው የሚደረገው። ግን ይህንን ምልሽ ምንድን ነው ከችሎታ አንጻር ቁጥር ነክ ነገሮችን ይሄ ገንዘብ ማኔጅመንቶችን እና ዲሲሽኖችን፣ ከዛ በዘለለ ግን የጀንደር ሮል ምናምን የሚባል ነገር እዚህ የለም። የፍላጎትና የውሳኔ ነገሮች ናቸው እና የእምነት ጉዳዮች ናቸው ብዬ ነው ማስበው።
አሁን ገጠር ያሉትን ተተ እዚሁ ከተማችን ውስጥ ሆነው ብዙ ተምራ የተሻለ ገቢ ማግኘት ችላ፣ ግን የተሻለ ውሳኔ መስጠት እየቻሉ ያንን በወንድ ሲነጠቅ እናያለን። የብዙ ሰዎችንም ታሪክ ሰምተናል። እናንተ ጋር ይሄ እንዴት ሊመጣ ቻለ?
የሚኪ እናት እናቴ ማለት ነች። ከእናቴ እኩል ነው ማያት። ሪሌሽንሽፓችንም እንደዛ ነው። የሚገርምሽ የመጨቆንም የጭቆናም ጥጉንም ማየትም የምትፈልግም ሰው አይደለችም። እንደዛ የኖረች ሰው አይደለችም። በጣም ጠንካራ ጎበዝ ሴት ነች። የኔም እናት እንደዛው። ስለዚህ አይ ቲንክ እሱ ኢንፍሉዌንስ ሁለታችንም ላይ ይንጸባረቃል። ምክንያቱም ሚኪ ከኔ ጋር በማይስማማባቸው ኢሹዎች ራሱ ቢተው ይሻለዋል ከሚያስገድደኝ። እኔ ጋም እንደዛው ነው።
ያው የቤተሰብ ነው አስተዳደግ ነው መሰረታዊ ነገር ማንንም ሰው የሚቀርጸው። ይሄ ተቋም በጋራ እንዴት ማደግ ይችላል የሚለውን ነገር ካሰብሽበት የተሻለው መንገድ ደግሞ የዚህኛው አይነት አኗኗር ይመስለኛል። እሷ ለእኔ የከፈለችው መስዋዕትነትና እኔ ለእሷ የከፈልኩትን መስዋዕትነት ማወዳደር ራሱ ይከብደኛል። ትዳር ደግሞ እኔ የለውም።
አንዲት ሴት በኢኮኖሚም በማህበራዊም በፖለቲካውም ዘርፍ እኩል ተሳትፎ እንዲኖራት ከትዳር አጋሯ ምንድን ነው የሚጠበቀው?
መጀመሪያ ጥሩ አባት ይኖራት። በዛ ደረጃ እንደዛ አይነት ልጅ እንድትሆንለት የሚፈልግ አባት ይኖር፣ እንደዛ አይነት እናት ይኖራት። ከዛ ውጪ ግን የትዳር አጋር ምን ማድረግ አለበት ካልሽኝ፣ የእሷ ማደግ ትዳር የሚባለውን ተቋም ወደፊት የበለጠ እንደሚያሻግረው መጀመሪያ መረዳት አለበት። ምን ክፍተቶች እኔ ልሞላ እችላለሁ ብሎ ማየት ማጥናት ያለበት ይመስለኛል። የእሷ ማደግ ማለት የእሷ ብቻ ማደግ እኮ አይደለም፣ የእሱም ማደግ የልጆቹ ማደግ ሁሉን የሚጠቅም መሆኑን ከእሱ ቤተሰብ አልፎ አካባቢውን የሚጠቅም መሆኑን መረዳት ከቻለን ሌላው ግልጽ ይመስለኛል። ወንዱ ለሴቷ ብቻ የሚያደርገው ነገር አይደለም፣ ሴቶቹ ላይ ነው እየሰሩ ያሉት። አሁን ወንዶች የወንዶች ጉዳይ ነው የሚያሳስበኝ የምልሽ፣ ችግሩም ያለው ያው ወንዶች ጋር ነው። ሁሉም በደል እየደረሰ ያለው በወንዶች ነው። እኔ አጀንዳውን የማየው የሴቶች መብት ምናምን ምናምን በሚለው አይደለም፣ ሰብአዊ መብት ነው። ሰው በመሆን ደረጃ ልዩነት የለኝም በወንድና በሴት መካከል። ወንድ ልጅ የተሻለ የሰው ልጅ፣ ሴት ልጅ ደግሞ ትንሽ ዝቅ ያለች የሰው ልጅ የሚል ኮንሴፕት በየትኛውም ሃይማኖትም ሆነ በሳይንቲፊካልም ሆነ በምንም የለም። የወንዶች ጉዳይ ነው የሚያሳስበኝ ስልሽ ደግሞ ምንድነው መሰለሽ፣ ሴት ልጅ እኩል ሰባዊ መብት መነፈጓ ሙሉ ማህበረሰባችንን እኮ ነው እየበደለ ያለው። ለማደግ ጭራሽ ወደ ታች እየተገፋን ያለን የማህበረሰባችንን አካል ግማሹን ደግሞ እኛው ራሳችን ደግሞ የትም እንዳይሄድ ደግሞ ምንጨፈልቀው ነን። ወዴት ነውስ የሚታደገው? እንደ አንድ ማህበረሰብ እኮ ነው ማለት ያሳስበኛል። ለቀረው ወንድ ለተባለው ሁራሶ የትም ሄዶ የትም አለመሄድ እየተራመዱ አለመራመድ በጣም አሳዛኙ ነገር። የሴቶች መብት ሲወራ የሴቶች ኢምፓወርድ መሆን የሚያሳስበው ምንድነው? ለጨቋኝ እኩልነት ሞቱ ነው። ወንዶች ላይም መሰራት አለበት።
ሚኪ ካወራው አስፔክት ምንም ማለስማማበት ነገር የለም። ነገር ግን አብሮ ሷ ማደጓ ትዳራችንንም ያሳድጋል ብሎ ማሰቡ ጥሩ ነገር ሆኖ ግን ከራስ ወዳድነት የምንጨ ነው። የምታሳድገው ልጆች ደግሞ አሉ ወደ ማህበረሰቡ የምትለቃቸው። የበቃችናት ደግሞ ያልተሰበረችናት ደግሞ ጠንካራ ልጆችን እንደምታሳድግ ማመን በጣም ቁልፉ ነገር ይመስለኛል። በጣም ብዙ ባሎች እኮ ሚስቶቻቸውን ሰፖርት ማድረግ ይፈልጋሉ፣ ግን እንዴት ሰፖርት ማድረግ እንዳለባቸው አያውቁ። አንዳንድ ጊዜ አሁን ሚኪ ከስራ ሲመጣ እንዲያ የማደርገው ነገር ምን እንደሆነ ታውቂያለሽ? ማሚ ማሚ ማሚ። እንደ ገደል ማሚት ሆነው ልጆች የሚፈልጉሽ ስፔስ ወስደሽ ሽንት ቤት እንኳን ገብተሽ ማጸዳዳት አትችም። ስለዚህ ሚኪ እንዲያ ያደርገዋለሁ። ያ ማለት ምንድን ነው? አንዳንድ ጊዜ ብታይ በቃ ማታ ላይ ማሰብ ራሱ አልችልም። ይሄንን የማሳየው ለምንድን ነው? እሱን አይቶ ያንን ጊዜ ያንን ስፔስ እንዲሰጠኝ ስለምፈልግ። ምን ያደርጋል? ሌላ ጊዜ ጠዋት ልጆቹን ይይዝልኛል። ይሄ ምርዳታ ነው። ምንድን ነው ኃላፊነቷ? እነዚህ ኃላፊነቶች ላይ ምኖቹን ልቀንስላት እችላለሁ? በሚስቱ ኢምፓወርመንት የማይደራደር ባል ሲሆን ለእኔ ማህበረሰብ ጫና ራሱ ይቀንስላታል። እኔ ሁልጊዜ የምሰጠውም የራሴንም ተሞክሮ ነው። ምክንያቱም የእኔ እናትም አባቶቼም ሳይቀር ረች ልጅ እንደዚህ ሆነ እንደዚህ ምናምን ሲሉት አለሳልሰው እንደዛ አይደለም ብሎ ወደ እኔ ራሱ አያደርሰውም። ሰው እንደዚህ አይነት ሰፖርቶች ውጤታማ እንድትሆን ያግዛል ብዬ አስባለሁ።
የጥንዶቹን የትዳር ህይወት ስሰማ አንድ ጽሁፍ አስታወስኩኝ። ምን መሰላችሁ? ያሉብህን ችግሮችና ድክመቶችህን ጭምር ሁሌም በከንቱ ተሸክመሃቸው አትዙር፣ ይልቅ ለስኬት እንደ መወጣጫ መሰላል ተጠቀምባቸው ይላል። እኛም እንደ አንድ ማህበረሰብ የሴትን ስብዕና የሚያደቁና ወደታች የሚጎትቱ ባህሎችን፣ አባባሎችንና ትውፊቶችን በመቀልበስ ሞራልን የሚገነቡ ችሎታዋንና ጥበቧን የሚያጎለብቱ የማድረግ ኃላፊነት አለብን። ሴቶችም ችሎታችንን የሚያሳንሱ ትውፊቶችንና አባባሎችን ለስኬታችን መወጣጫ እናድርጋቸው። በነገራችን ላይ ምንም ሳይሰስቱ የትዳርም ሆነ የፍቅር ህይወታቸውን ያካፈሉንን ቤቲንና ባለቤቷ ናቲን ከልብ አመሰግናለሁ። እናንተ አድማጮቻችንስ ሴቶች የሚገባቸውን ቦታ እንዲያገኙና ውሳኔ ሰጭነት ላይ ያላቸውን ብቃትና ችሎታ እንዲወጡ እንደ ባል በምን መልኩ የድርሻችሁን እየተወጣችሁ ነው? ልምዳችሁን በተንቀሳቃሽ የስልክ ቁጥራችን 0977001177 ላይ አካፍሉን። አሁን እየሰማ ነው ያለውን ሙዚቃ ልጋብዛችሁ።
Salt, salt, ne shamsayati yuki wote, anchi ne shlene fata, ne hi wote lene fitundesta, ke fitiare taizote toat mata. Salt, salt, ne shamsayati yuki wote. Let it cut up. Let it Stai con cutin conosci Pazzo ma tu tai le you can in te Che prene ci curate mesleme staute Se cavata capcessa ሐዘኒ ሁንደሳ የቆልኩትን ሆነሽ በጽሟት ታይ ልዩ ከኔነቴ ክብሬነሽ ኩራቴ ምስሌ መስታውቴ
ከሙዚቃው በኋላ ተመልሰን ተገናኝተናል። የጾታ እኩልነትን ለማምጣት በሚደረገው ትግል የበኩላቸውን የተወጡ ታላቅ ስራን ሰርተው ያለፉ እየሰሩም ያሉ በርካታ ሰዎች አሉ። እነዚህ ባለውለታዎቻችንን ደግሞ ሁሌም መዘከርና ማመስገን አለብን። እናም ለዛሬ የጾታ እኩልነትን ለማምጣት ትልቅ ተጋድሎ ካደረጉ ሰዎች መካከል የወይዘሮ አሰገደች አሰፋን ታሪክ ይዘንላችሁ መተናል። ባልደረባዬ ዩኤል ዘላለም ያቀርባል።
ወይዘሮ አሰገደች አሰፋ ወንዶች የተቆጣጠሩትን የአቪዬሽን ኢንዱስትሪ ሰብራ በመግባት በርካታ መሰናክሎችን አልፋ የዛሬ 54 ዓመት በኢትዮጵያ የመጀመሪያዋ ሴት የአውሮፕላን አብራሪ መሆን የቻለች ድንቅ ሴት ናት። እንዴት ወደ አውሮፕላን አብራሪዎች ስልጠና እንደተመዘገበች ስትጠየቅ፣ በአንድ ወቅት ከወንድ ጓደኞቼ ጋር ስናወራ የኢትዮጵያ አየር መንገድ የአውሮፕላን አብራሪዎች ትምህርት ቤት መክፈል ለሚችል ማንኛውም ሰው ማስተማር እንደጀመረ ሲሰማ ወዲያው ለመማር ወሰንኩት ላለች። በአውሮፕላን አብራሪዎች ትምህርት ቤት ተመዝግባ ስልጠናውን መከታተል በምትጀምርበት ወቅት በትምህርት ቤቱ የነበሩ ወንድ ተማሪዎች ከቁም ነገር እንዳልቆጠሯት ተናገራለች። ምንም እንኳን በትምህርት ቤቱ ብቸኛዋ ሴት ተማሪ ብትሆንም ስልጠናውን በርትታ በመከታተል እንዲሁም ፈተናዎችን በማለፍ አውሮፕላኖችንም አብረር ጀምራ ነበር። የአውሮፕላን አብራሪ ከሆነች በኋላ ፎቶግራፏ በጋዜጦች ላይ ተሰራጭቶ በወቅቱ የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ ስለ ወይዘሮ አሰገደች ሰምተው እጅግ በማድነቅ ወደ ቤተ መንግሥታቸው አስጠርተው አነጋግረዋት ነበር። ወይዘሮ አሰገደች ስለ ልጅነቷ ስትናገር እንደ ሌሎች ሴቶች በቤት ውስጥ ከሚሰሩ ሥራዎች ይልቅ በውጭ የሚከናወኑ እንደ ውሃ ዋና ያሉና መሰል እንቅስቃሴዎችን ታዘወትር እንደነበር ትገልጻለች። ወይዘሮ አሰገደች አሰፋ ብዙ ጣ ወረዶች ቢገጥሟትም አራያነቷ እስካሁን ድረስ ብዙዎችን ማነሳሳቱን ቀጥሏል። የእርሷ ስኬት ሴቶች በአቪዬሽን ዘርፍ እንዲሁም ወንዶች በሚበዙበት በሌሎች የሙያ ዘርፎች ጭምር መስራት እንደሚችሉ ያስመሰከረች ጀግና ነበረች። ያሰገደች የጽናትና የቆራጥነት ተምሳሌትነት በዓለም ዙሪያ ላይ ሴቶች እንዴት መሰናክሎችን አልፈው ህልማቸውን ማሳካት እንደሚችሉ አሳይቷል።
ያሉ ድንቅ ስራን የሚያበረክቱ በርካታ ሴቶች በየቤታችን አሉና እነሱም ያላቸውን እምቅ ኃይል እንዲጠቀሙበትና ከራሳቸውም አልፈው ለማህበረሰቡ እንዲያበረክቱ ከጎናቸው እንሁን። በሚቀጥለው ሳምንትም በሌላ ታሪክ እንጠብቃቸዋለን። እናንተ አድማጮቻችንም ከያላችሁበት ሆናችሁ የገሌ ወይም የገሊት ታሪክ ቢቀርብ የምትሉት ካለ ደውላችሁ ንገሩን፣ እኛም መልሰን ለእናንተ እናሰማቸዋለን። እንግዲህ አሁን ለስንብት የሚቀረን ጊዜ በጣም ጥቂት ነው። ሳምንት ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እናያዝ። ሳምንት ማለትም ማክሰኞ ከ3:10 እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
ቆሻሻ አሰራር አንሰራ። ስለዚህ እዛ ጋ ያሉት በአብዛኛዎቹም ሴቶች በጣም ጨዋዎች ናቸው፣ ታማኞች ናቸው።
ይህንንና ሌሎች ዝግጅቶችም አሉን። ሳምንት እንገናኝ። በዛሬው የእሷ ድምፅ የሬዲዮ ፕሮግራም ሴቷን በየትኛውም ዘርፍ የበቃች ለማድረግ የባሏ ድርሻ ምንድን ነው፣ እንዲሁም በጥንዶች መካከል ያለው ውይይት የሴቷን አቅም ለማጎልበት ያለው አስተዋጽኦን ተመካከርን። ጥንዶችንም ጋብዘን የትዳር ህይወታቸውን አደመጥን። እስከ ሳምንት የትዳር አጋሬ ያላትን ችሎታ፣ ጥበብና እምቅ ኃይል እንድትጠቀም እኔ እንደ አጋር ምን አደረግኩኝ እያላችሁ ወንዶች ተመካከሩ፣ ልምዳችሁንም ለሌሎች አካፍሉ። ለእኛም መደወል እንዳትዘነጉ እያልን እኛ ለሳምንት ቀጠሮ ይዘን የዛሬውን አበቃን። እስከዛው እናንተ ለእኛ የምትደውሉበት የተንቀሳቃሽ ስልክ ቁጥራችን 0977-00-1177 ነው። ደውሉ።
የእሷ ድምፅ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በዚህ ሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ